The Voice of America. ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አመሽታችኋል። ይህ ከሰኞ እስከ አርብ በየዕለቱ ከምሽቱ 1 ሰዓት እስከ 1 ሰዓት ተኩል በ1431 መካከለኛ መንገድ የሚተላለፍላችሁ ፕሮግራም ነው። ዛሬ ማክሰኞ ሚያዝያ 27 ቀን 2007 ዓ.ም ነው። ለዕለቱ የተሰናዱ ልዩ ልዩ ቅንብሮችን ይዘናል። ዜና፣ የዕለቱ አብይ ርዕስ፣ እሰጥ አገባና ስፖርት ፕሮግራሞች ተሰናድተዋል። አብራችሁን አምሹ። የማስተናግዳችሁ ሰለሞን ክፍሌ ሆናለሁ። ጽዮን ግርማ ፕሮግራሙን ትመራለች። አሁን የሰዓቱን ዋና ዋና የዓለም ዜና ከቆንጅታዬ እንስማ።
ጤና ይስጥልኝ፣ እንደምናመሻችሁ። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ ጦርነት ባዳሸቃት በሶማሊያ ያደረጉትን ጉብኝት አጠናቀዋል። በቆይታቸው ከሀገሪቱ ፕሬዚደንትና ከጠቅላይ ሚኒስትሩ ጋር ተወያይተዋል። ዛሬ ማክሰኞ ከናይሮቢ ወደ ሞቃዲሾ የተጓዙት ሚስተር ኬሪ ሶማሊያን የጎበኙ የመጀመሪያው በስልጣን ላይ ያሉ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ናቸው። የዩናይትድ ስቴትስ ባለስልጣናት አስቀድመው ይፋ ባላደረጉት በዚህ ጉዞ የገቡት ሚስተር ኬሪ ሞቃዲሾ ውስጥ 3 ሰዓት ተኩል ያህል ነው የቆዩት። የጉዟቸው ዓላማ የሀገሪቱ መንግስት ላከናወናቸው ስራዎች ድጋፍ ለመስጠትና የክልሉንም ሀገሮች በሶማሊያ ለተሰማራው የአፍሪካ ህብረት ሰላም አስከባሪ ተልእኮ ላበረከቱት አስተዋጽኦ ለማመስገን መሆኑን አንድ ከፍተኛ የውጭ ጉዳይ ሚኒስቴር ባለስልጣን አስረድተዋል። የሶማሊያ ፕሬዚደንት ሐሰን ሼክ መሐሙድና ጠቅላይ ሚኒስትሩ ኦማር አብድራሽድ አሊ ሸርማርኬ ሚስተር ኬሪን በአውሮፕላን ጣቢያ ተገኝተው የተቀበሏቸው ሲሆን ፕሬዚደንት መሐሙድ ሚስተር ኬሪን ይህ ለእኛ ታላቅ ጊዜ ነው፣ ሊጎበኙን ስለመጡ እናመሰግናለን ብለዋቸዋል። በመምጣቴ ደስ ብሎኛል በማለት የመለሱት ሚኒስትሩ ሶማሊያ የበለጠ የሰላምና የመረጋጋት እርምጃ እንደምታስመዘግብ ተስፋ አለኝ ብለዋል። በኋላም ሚኒስትሩ ከሶማሊያ ፑንትላንድ ግዛት ፕሬዚደንትና ከሌሎች 2 ግዛቶች የሽግግር መሪዎች ጋር ተወያይተዋል። በመደበኛው ፕሮግራማችን ዝርዝሩን የያዘ ረዘም ያለ ዘገባ ይኖረናል። ሕጻናት አድን ድርጅት ወይም ሴቭ ዘ ችልድረን እንዳስታወቀው ባለፈው እሁድ ቁጥራቸው ወደ 40 የሚደርስ ፍልሰተኞች ሜዲተራኒያን ባህርን አቋርጠው ኢጣሊያ ለመግባት የተሳፈሩበት የጎማ ጀልባ ፈንድቶ ይሁን ተንፍሶ ሳይሞቱ አልቀሩም። ከአደጋው በሕይወት የተረፉ ሰዎች እጅግ በጣም ብዙ ሰዎች ባህሩ ውስጥ ወድቀው ዋኝተው ለመውጣት አቅቷቸዋል ማለታቸውን ነው የሰብአዊ ረድኤቱ ቡድን የገለጸው። በዘንድሮ የአውሮፓውያን ዓመት ብቻ ከአፍሪካና ከመካከለኛው ምስራቅ ጦርነትና ድህነትን ሸሽቶ የተሻለ ኑሮ ፍለጋ ያለማቋረጥ ከሚጎርፈው ስደተኛ ውስጥ እስካሁን የሞቱት 1750 መድረሳቸው ተሰምቷል። የአፍሪቃ መንግስታት ማዕድናትንና ነዳጅ ዘይትን ለማልማት እስከዛሬ ጥቅም ላይ ያዋሏቸውን ዘዴዎች መለወጥ እንዳለባቸው አንድ በተባበሩት መንግስታት የአፍሪካ ኢኮኖሚ ኮሚሽን ባለስልጣን አሳስበዋል። በምሽቱ በመደበኛው ዝግጅታችን ዘገባ ይኖረናል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
ቆንጅታዬን ለዜናው አመሰግናለሁ። ከምሽቱ 3 ሰዓት በ19 በ22ና በ25 ሜትር ባንድ አጭር ሞገድ ስርጭታችን ከተጨማሪና ሰፋ ካሉ ዜናዎች ጋር ትመለሳለች። ይህ በ1431 መካከለኛ ሞገድ በአማርኛ የሚተላለፍላችሁ የአሜሪካ ድምፅ ራዲዮ ጣቢያ ስርጭት ነው። አሁን ወደ መጀመሪያው ዝግጅት እናልፋለን። የዕለቱ አብይ ርዕስ የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ባሳለፍነው እሁድ የተከበረውን የዓለም የመገናኛ ብዙሀን ነጻነት ቀን ምክንያት በማድረግ ቀደም ብለው አርብ ዕለት 3 ጋዜጠኞችን በቢሮቸው ተቀብለው አነጋግረዋል። ፕሬዚደንቱ ከኢትዮጵያ ከቪየትናምና ከሩሲያ ጋዜጠኞች ጋር ያደረጉት ውይይት በመገናኛ ብዙሃን ሚናና የጋዜጠኞች ይዞታ ዙሪያ ያተኮረ ነበር። ሄኖክ ሰማእግዜር ዝርዝሩን ይዟል።
በሀገራቸው መንግስታትና የስልጣን ማዕከላትን ተጠያቂነት ለማሻሻል ከሰሩት ጋዜጠኞች መካከል የቪኦኤዋ ዘጋቢ ፋቲማ ትሊሶቫ፣ ኢትዮጵያዊቷ ስመኝሽ የቆየ እንደዚሁም የቪየትናሙ ዲዩ ካይ ከሚስተር ኦባማ ጋር ተወያይተዋል። ፕሬዚዳንት ኦባማ አርብ ዕለት ከጋዜጠኞቹ ጋር በተገናኙበት ወቅት እንዲህ ብለዋል።
all of us as citizens the chance to know the truth.
ጋዜጠኞች ስለ ሀገራችን ሁኔታ እውነቱን እንድናውቅ ለኛ ለዜጎች ስለ ኑሯችንና መንግስቶቻችን መረጃ ያደርሱናል። ማህበረሰባችን በዚህ መረጃ የተሻለ ይሆናል ያበረታናል። ድምጽ ለሌላቸው ድምጽ የፍትህ እጦትና ሌሎች ግልጽ ያልሆኑ አሰራሮችን በማጋለጥ መሪዎቻችን እንደኔ ያሉትን ሁሉ ተጠያቂ እንድንሆን ይሰራሉ።
የመገናኛ ብዙሃን ለማህበረሰብ እድገት ያላቸውን አስተዋጽኦ ጋዜጠኞችና መረጃ አሰባሳቢዎች ያላቸውን ሚና አስመልክቶ ሚስተር ኦባማ በዝርዝር ገልጸዋል። ፕሬዚዳንቱን በአካል ካገኙት መካከል ኢትዮጵያዊቷ ስመኝሽ የቆየ በመስመር ላይ ይዘናታል። እንደምን አመሸሽ ስመኝሽ?
እግዚአብሔር ይመስገን እንደምን።
እንግዲህ ከጥቂት ወራት በፊት ኢትዮጵያ ውስጥ በመገናኛ ብዙሃን ነጻነት ዙሪያ የጋዜጠኞች መብትና ይዞታን አስመልክቶ ባደረግሽው እንቅስቃሴ ወከባ እንደደረሰብሽ ነው ፕሬዚዳንት ባራክ ኦባማ የገለጹት በወቅቱ። ከወራት በኋላ አሁን በዋይት ሃውስ ከፕሬዚዳንት ባራክ ኦባማ ጋር ለመወያየት በቃሽ። በቅድሚያ እንኳን ደስ ያለሽ።
አመሰግናለሁ።
ግን ትልቅ ኃላፊነት ነው ደግሞ የኢትዮጵያን ጉዳይ ለማስረዳት፣ በተለይ መገናኛ ብዙሃን ነጻነትን፣ የጋዜጠኞች ይዞታን ለማስረዳት መጋበዝ። በምን ጉዳይ ላይ ተወያያችሁ ከፕሬዚዳንት ባራክ ኦባማ ጋር?
ለውይይቱ የተጋበዝንበት ዋነኛው ምክንያት የዓለም የፕሬስ ፍሪደም ዴይን ቀን በማስመልከት ነበር እና ዋናው የመወያየት ርዕሳችን የነበረው በየአገር ውስጥ ያለው የሚዲያ ሲትዌሽን እንደሚመስል፣ በጋዜጠኞች ላይ የሚደርሰው ሪስፔክት ምን ይመስል እንደነበረ ከየራሳችን ኤክስፒሪንስ ተነስተን እንድናስረዳቸው እና በዛ ዙሪያ ላይ የተወያየን የነበረው።
ስመኝሽ፣ እንግዲህ በኢትዮጵያ ጋዜጠኞችና የመገናኛ ብዙሃን ነጻነት ላይ የተደቀኑ ፈተናዎችን አስመልክቶ ከፕሬዚዳንቱ ጋር እንደተነጋገራችሁ ነው እሳቸውም አንቺም የገለጽሽው። የመገናኛ ብዙሃን ነጻነትና ጋዜጠኞችን የሚያፍኑ አሰራሮች ኢትዮጵያ ውስጥ የትኞቹ ናቸው? ምንድን ናቸው ፈተናዎቹስ?
እንግዲህ ኢትዮጵያ ውስጥ ሚዲያው በብዙ አቅጣጫ በተለያየ መልኩ ፈተና የበዛበት ሙያ ነው። ከዛ በበለጠ ደግሞ ከመንግስት የሚደርስበት ጫና በጣም ከፍተኛ ነው። በተለይ በአሁኑ ሰዓት ጋዜጠኝነት በጣም የሚያስፈራና በጣም ለመስራት የሚያስቸግር ሙያ ሆኗል። ይሄ ደግሞ ፖለቲካዊ እንትኑ በተጨማሪ የሚወጡት ህጎች ራሳቸው የማያሰሩና ጭራሽ ለባለሙያዎቹ አደገኛ ሁኔታን የሚፈጥሩበት ሁኔታ ነው ያለው።
እንግዲህ አብረዋሽ ከፕሬዚዳንት ባራክ ኦባማ ጋር የተወያዩ ሌሎች ሁለት ጋዜጠኞች አሉ። እነማን ናቸው እስኪ አስተዋውቂን።
አንደኛው ከራሽያ የመጣች ጋዜጠኛ ነች። ቅድም እንደጠቀስከው በቪኦኤ የምትሰራ ናት።
ፋቲማ ትሎሶራ ትባላለች። እሺ።
ሁለተኛው ደግሞ ከቪትናም የመጣ ነው።
ዲዩካይ።
ኦንላይን ሚዲያ ላይ በመጻፍ ነው በደንብ የሚታወቀው እና በሳምንታት በስር ያሳለፈ ብሎገር ነው።
እንግዲህ ከፕሬዚዳንቱ ጋር በስፋት ነው የተወያየሽው። ፕሬዚዳንት ባራክ ኦባማ ስለ እያንዳንዳችሁም የተናገሩት አለ። እስኪ ስለ አንቺ ያሉትን እናድምጥ።
ሊሊ መንጌሳ is from Ethiopia. She helped to shine a light on the outrage of child brides. After her advocacy for a free press, she was harassed and detained. Today she is with the National Endowment for Democracy.
እንግዲህ ፕሬዚዳንቱ ሊሊ መንገሻ ብለው ነው ያስተዋወቁሽ። በርግጥ በዚህም የምትታወቂበት ስምሽ ነው ስመኝሽ ቆየ። በኢትዮጵያ እንግዲህ የጋዜጠኝነት ስራሽን እንደዚሁም አልፎ የመገናኛ ብዙሃን ነጻነት ላይ ላደረግሽው ተሳትፎ ነው ፕሬዚዳንቱ እሱን አስመልክቶ ሲናገሩ የሰማነው። በኢትዮጵያ የመገናኛ ብዙሃን ነጻነት ዙሪያ ያለሽ ተሳትፎ ምን ይመስል ነበር? አሁን ያለው ሁኔታስ እንዴት ነው? ብዙዎቻችሁ ከሀገራችሁ እንደወጣችሁና በዚህ በዩናይትድ ስቴትስ መኖር እንደጀመራችሁ ሲገልጹ ነበር ፕሬዚዳንቱ።
እኔ በኢትዮጵያ ውስጥ እንግዲህ ወደ 10 ዓመት አካባቢ ነው ሚዲያ ላይ የሰራሁት። ለረጅም ጊዜ በጋዜጣ ላይ ነው በስት ነበረው። በተለይ በእንግሊዝኛ ጋዜጦች ላይ ነበር የነበረው። ሰብሳራን ኢንፎርመር የሚባል ጋዜጣ ላይ ወደ 5 ዓመት በላይ ሰርቻለሁ። ከዛ በኋላ ለትንሽ ጊዜ ከሀገር ወጥቼ ነበር ለኤክስቼንጅ ፕሮግራም። ከተመለስኩ በኋላ ደግሞ ፍሪላንሰር ሆኜ ከተለያዩ የውጭ ሚዲያዎች ጋራ በተራ ቆይቻለሁ።
እንግዲህ ከፕሬዚዳንት ባራክ ኦባማ ጋር ሶስታችሁም በግል ተወያይታችኋል። በተለይ የአገራችሁን እና የአህጉራችሁን የመገናኛ ብዙሀን ነጻነት፣ የጋዜጠኞች ይዞታን አስመልክቶ በዚህ ውይይታችሁ ወቅት እንግዲህ በተለይ ኢትዮጵያን እንኳ ብንመለከት አንቺ የመጣሽበትን ለዩናይትድ ስቴትስ አጋር የሆነች አገር ነች። በእርግጥ በሰብአዊ መብት ይዞታዋ የዩናይትድ ስቴትስ መንግስት በሚያወጣቸው ዘገባዎች በሂስ የሚጠርባት ቢሆንም ከዚህ በፊት ደግሞ የተለያዩ የኦባማ አስተዳደር ባለስልጣናትም እንደዚሁ በኢትዮጵያ ያለውን የዲሞክራሲ እመርታ እንደዚሁም ደግሞ ወደኋላ መንሸራተትን በየጊዜው ሲወያዩበት የቆየ ጉዳይ ነው። ፕሬዚዳንቱ ምን አሉሽ እንደው በዚህ አስመልክቶ ባደረጋችሁት ውይይት ላይ?
እንዳልከው ፕሬዚዳንቱ በውይይታቸው ነው ይሄንን ጠቅሰው አንስተውታል። ከሁላችንም ሀገሮች ጋር ከራሽያም ከቪየትናምም ከመጣንባቸው ሀገሮች መንግስታት ጋራ በተለያየ ደረጃ ግንኙነት አላቸው። የውጭ ጉዳይ ፖሊሲዎቻቸውንም በዛ ደረጃ ያራምዳሉ። ግን በዛ እኩል በተያያዘ ደረጃ ደግሞ የሰብአዊ መብትና ሚዲያ ነጻነትን አስመልክቶ የሚደረጉ ጥሰቶችም እኩል ለእኩል መንግስታቸው እንደሚያሳስባቸው መግለጽ እንዳለባቸው፣ እነዚህ ጥሰቶች መቆም እንዳለባቸው፣ የአሜሪካ መንግስት ድምፁን ማሰማት እንዳለበት እና ከነዚህ ጥሩ በተለይ ጥሩ ግንኙነት ካላቸው ሀገሮች እንደ ኢትዮጵያ ካሉት ሀገሮች ጋራ ያላቸውን ጥሩ ግንኙነት ተጠቅመው እነዚህን ጫናዎችም ማስቀረት እና እንዲቀረፍ ማድረግ የሚችሉባቸውን መንገዶች መፍጠር እንደሚገባቸው ካነሷቸው ሀሳቦች መካከል
ባለፈው አርብ ዕለት ከፕሬዚዳንት ባራክ ኦባማ ጋር ከተወያዩ ሶስት ጋዜጠኞች መካከል ኢትዮጵያዊቷ ስመኝሽ የቆየነች አስተያየቷን የሰጠችን። በጣም አመሰግናለሁኝ ስመኝሽ።
እኔም አመሰግናለሁ።
ወደ ሁለተኛው ቅንብር እንሸጋገራለን። እሰጥ አገባ እስከ ህልፈት ሊያበቃ በሚችል እጅግ የከፋ አደጋ የታጠረ ፈተና አልፎ ከአንዳች የተሻለ ስፍራ ለመድረስ የሚደረግ ስደት ለመሆኑ መሠረቱ ምን ይሆን? ምንስ መላ ይበጅለት? የምሽቱ እሰጥ አገባ ይመለከተዋል። የፕሮግራሙ ተሳታፊዎች ቀድሞ በዓለም ባንክ የተለያዩ ክፍሎች በኃላፊነት ያገለገሉት የምጣኔ ሀብት ባለሙያ ዶክተር አክሎግ ቢራራና እዚህ በዩናይትድ ስቴትስ ሜሪላንድ ክፍለ ግዛት በግል ሥራ የሚተዳደሩት አቶ ደስታ አላቦ ናቸው። የመጀመሪያውን ክፍል እነሆ።
በሊቢያ በ30 ኢትዮጵያውያን ወጣቶች ላይ ጽንፈኛ አሸባሪዎች የፈጸሙት አሰቃቂ የግፍ ግድያና እንዲሁም የየዕለት ዜና ለመሆን የተቃረበው በብዙ ሺዎች የተሳፈሩባቸው በወጉ ያልተሰሩ ጀልባዎች እየተገለበጡ ባህር ሰጥመው የሚሞቱበት ፈተና እነኚህን ጥያቄዎች መላልሰን እንድናነሳና ሁነኛ መፍትሄም እንድንሻገድ ይላሉ። የተለያዩ ምክንያቶች በችግሩ ምንጭነት እየተጠቀሱ ነው። አቶ ደስታ አላቦ ከርሶ ልጀምር። ለመሆኑ ለዚህ የከፋ አደጋ የሚያጋልጥ ስደት በእርሶ እምነት መሰረቱ ምንድን ነው?
አመሰግናለሁ አሉላ። እንግዲህ በዓለም ላይ የረዥም ጊዜ ታሪክ ያለው ነው ስደት። የቅርቡን ብናስታውስ ከሁለተኛ የዓለም ጦርነት በኋላ ወደ አሜሪካና ወደ ተለያዩ ሀገሮች ከአውሮፓ ተሰደው የገቡ በመቶ ሺህ የሚቆጠሩ ናቸው። ለምሳሌ ያህል ከሁለተኛ የዓለም ጦርነት በኋላ አልበርት አንስታይንን ጨምሮ እስከ 1960ዎቹ ድረስ 600,000 ስደተኞች ገብተዋል። እነዚህም በሚገቡበት ጊዜ እንዲሁ አልጋ በአልጋ መንገዱ ተመችቷቸው ሳይሆን በጊዜው የነበረውን ችግር ገፈቱን እየቀመሱ ነው የገቡት። በዚህም ከገቡ በኋላ ራሳቸውን የማሻሽለው እንዳና አልበርት አንስታይን እና ሌሎችም ሳይንቲስቶች አሁን እንደምንመለከተው እንዲሁም ደግሞ ጉልበት ያላቸው እውቀት ያላቸው ሁሉም ተረባርበው ይች ነገር የሆነ ደረጃ ላይ አድርሰዋታል። እንግዲህ ስደት ያለ ነው ለማለት ፈልጌ ነው።
መልካም። ቀደም ብዬ ባነሳሁት አሰቃቂ ህልፈት ሁሉ እየዳረገ ባለው የኢትዮጵያ ሁኔታስ በተጨባጭ ምንድን ናቸው ለዚህ ሁሉ ለአደጋ የሚዳርግ ስደት መሰረቶቹ በእርስዎ እምነት?
በእኔ እምነት ሁለት ችግሮች ሊኖሩ ይችላሉ። አንደኛ የፖለቲካ ችግር ሊኖር ይችላል። የፖለቲካ ችግር አለብን የሚሉ ሰዎች የሚወጡ አሉ። ሁለተኛው ደግሞ ድህነትን ለመቅረፍ በሀገራችን ያለው ድህነት ቀላል አይደለም። ከጊዜ ወደ ጊዜ እየጨመረ የመጣና በአሁኑ ሰዓት ደግሞ መንግስት እየተረባረበ የህዝቡንም ፍላጎት ለማሟላት የህዝቡንም አመለካከት ለመቀየር የሚሞክርበት ጊዜ ቢሆንም አሁንም ወደ ውጭ የመውጣቱ ነገር ያልተቋረጠ ነው እና በሀገር ውስጥ ያሉ ስራዎች ብዙም ስላልሆኑ ሰውም ደግሞ የፈጠራ ችሎታው ገናም ስለሆነ በዚህ መነሻ ብዙዎቻችን ደግሞ ወደ ውጭ ወጥተን ያለን ተመልሰን በምንሄድበት ጊዜ የተሻለ ኑሮ እንደምንኖር ለሌሎቹ ለማሳየት ስለምንሞክር ገንዘብ ያለውም ጭምር ቤቱንም ሸጦ መሬቱንም ሸጦ ከሰውም ተበድሮ ወደ ውጭ ሀገር የመውጣቱን ፍላጎቱን ለማርካት ይሞክራል። በዚህም የተነሳ ህገወጥ በሆነና ህጋዊ በሆነ መልኩ ወደ ውጭ ሀገር በመሄድ ራሳቸውንና ቤተሰባቸውንም አገራቸውንም የሚጠቅሙ አሉ። በዛው መጠን ደግሞ እንደዚህ አይነት አሰቃቂ ችግር ውስጥ የሚገቡ ክፍሎች ያሉ ስለሆነ ችግሩ የፖለቲካና እንዲሁም ደግሞ የደህንነት በሌላ በኩል ደግሞ ሌላው እንደወጣ አይነት ለምን አልወጣም የሚል ነው የሚታየኝ በኔ በኩል።
መልካም ዶክተር አክሎግ እርሶስ የሞት አደጋ ከፊቱ ተደቅኖም እንዲህ በከፍተኛ ቁጥር የሚፈልሰው ከሀገር ለመውጣትና ለመሰደድ የሚገደደው ወጣት ቁጥር ምንድን ነው ምክንያቱ ይላሉ?
መጀመሪያ እንደገና እርሶና ቪኦኤን አመሰግናለሁ ከአቶ ደስታ ጋር ለመወያየት እድል ስላጋጠመኝ። ለተሰውት ወንድሞቻችን ቤተሰቦች ሀዘኔን እገልጻለሁ። በሊቢያ ላይ የተከሰተው እጅግ በጣም የሚያሰቅቅ ግድያ በሁላችንም ላይ የደረሰ መሆኑን ላሰምርበት እፈልጋለሁ። የሁላችንም ነው የሚል እምነት አለኝ። ቅድም አቶ ደስታ እንዳሉት ሰው ዝም ብሎ ፈቅዶ ከሀገሩ አይሰደድም። ስደት ራስን ለማሻሻል እርግጥ ነው ቅድም እንዳሉት ሰው ወደ ውጭ ይወጣል፣ ለትምህርትም ይወጣል። ራሴም ወጥቻለሁ፣ እሳቸውም ወጥተዋል። ግን መሰረታዊ የሆኑ ክስተቶች አሉ። አንደኛው ቅድም አቶ ደስታ ያሰመሩበት የፖለቲካ አፈን አለ። ሰብአዊ መብት ከተገፈፈ ሰው ይወጣል። ድህነት ካለ ሰው ይወጣል። የእርስ በርስ ግጭት ካለ ሰው ይወጣል። ሶስቱ ናቸው መነሻዎች። ምን ተከሰተ የሚለው ስርዓቱ ምን አይነት ነው? ለሁሉም እድል የሚያሳትፍ ነው ወይንስ ደግሞ አድሏዊ ነው የሚለው ስርዓትን ይጠይቃል። አከራካሪ ቢሆንም በዚህ ላይ መነጋገር ይኖርብናል። ምክንያቱም ኢትዮጵያ የሚነገርላት ምንድን ነው? በጣም ፈጣን የሆነ እድገት ታሳያለች የሚል ነው። ግን ፈጣን የሆነ እድገት በሚታይባቸው ሀገሮች የምስራቅ ኤዥያና ፓሲፊክ ሀገሮች ጥሩ ምሳሌ ናቸው። ለወጣቱ ትውልድ፣ ለሴቶች እድል ይከፍታሉ። የኢትዮጵያ እድገታዊ ኢኮኖሚ አድሏዊ ነው። አድሏዊ ስለሆነ ለሁሉም አግባብ ባለው መልክ፣ አድሎ በሌለው መልክ እድል አልፈጠረም። የመንግስት ኢኮኖሚ፣ ፓርቲ በበላይነት የያዘው ኢኮኖሚ ጥቂቶች ጀነሮች ሊፈጥር ይችላል። ነገር ግን ለአብዛኛው ድሃ ወጣት ተምሮም ቢሆን እድል ለመፍጠር አልቻለም። ስለዚህ መዋቅራዊ የሆነና ፖሊሲ ነክ የሆነ ችግር አለ። ይህን ግዴታ መቀበል ያስፈልጋል። ምክንያቱም ችግሩን በደንብ አድርገን ካልተቀበልነው መፍትሄ ልናገኝበት አንችልም። ቢፈቀድልኝ ማስረጃዎችን ላቅርብ። ዓለም ባንክም ያወጣው IMF ያወጣው ILO ያወጣው ምንድን ነው? ኢትዮጵያ በየአመቱ ለወጣቱ ትውልድ ምክንያቱም አብዛኛው ወጣት ትውልድ ስለሆነ 2.5 ሚሊዮን የስራ እድል መፍጠር አለባት ይላል። ከ1999 ዓመተ ምህረት ጀምሮ እስካሁን ድረስ ባለው ሁኔታ ብዙ መቶ ሺህ ስራዎች ተፈጥረዋል ቢባልም 2.5 ሚሊዮን የስራ እድል ለመፍጠር አልተቻለም። ስለዚህ አገራዊ የሆነ ብሔራዊ የሆነ ችግር አለብን፣ መዋቅራዊ የሆነ ችግር አለብን ማለት ነው። IOM በቅርቡ ያወጣው የሚዘገንን ዳታ በጣም ያስለቀሰኝ ምንድን ነው? 800 ሺህ ኢትዮጵያውያን ወጣቶች በየመን አሉ ብሎ IOM ሲነግረኝ በጣም ነው የደነገጥኩኝ። እንግዲህ ይሄ ከሆነ በቀን ስንት ኢትዮጵያውያን ወጣቶች ከሀገር ይወጣሉ የሚለውን ጥያቄ ለመመራመር ሞከርኩ። በቀን መንግስት ያመነበትና የዩኤንኤች ያረጋገጠው ምንድን ነው? እስከ 5000 ድረስ የሚሆኑ ኢትዮጵያውያን በቀን ይወጣሉ ይላል። ይሄ ከሆነ እንግዲህ መዋቅራዊ የሆነ ፖሊሲ ነክ የሆነ ችግር አለብን። ይህን ችግር ዝም ብለን በመወቃቀስ ልንወጣው አንችልም። እኔ መንግስትን ወቅሼ መንግስት እኔን ወቅሶ ልንወጣው አንችልም። እኛ ብሔራዊ ችግር አለብን። እየተዋረድን ነው። እድገቱ አድሏዊ ነው። ጥቂት ሚሊዮነሮች ፈጥሯል። ይሄ መፈታት አለበት የሚል ታዲያ ምን ይደረግ ወደሚለው መሄድ ይኖርብናል።
መልካም ዶክተር አክሎግ፣ ብሔራዊ ችግር ነው፣ የፖሊሲና የመንግስት አሰራር ለውጥ መደረግ አለበት የሚባለው ፈጣን እድገት በተጨባጭ ይህን የከፋ ስደት ለመለወጥ ያስገኘው ፍሬ የለም እያሉ ነው አቶ ደስታ።
አሁን ክርክሩ ተጀመረ እንጂ አልተቋጨም። አድማጮች፣ የወቅቱ አነጋጋሪ ርዕሰ ጉዳይ ለተሻለ መላ ፍለጋ ገና መነጋገርን ይጠይቃል። ለክርክሩ ታዲያ ለሳምንት በቀጠሮ፣ ለአሁኑ የክርክሩን ተሳታፊዎች ለጊዜያቸው አመስግኜ ልሰናበት።
በመጨረሻም ስፖርት። አሜሪካዊው ቡጥኛ ፍሎይድ ሜይዌዘር ጁኒየር የምዕተ ዓመቱ ፍልሚያ በተባለው የቦክስ ግጥሚያ አሸነፈ። በእግር ኳስ ቼልሲ የእንግሊዝ ፕሪምየር ሊጉን ዋንጫ እንደሚወስድ አረጋገጠ። በመስክ ቴኒስ እንግሊዛዊው አንዲ ሙሬ በሚዩኒኩ ኦፕን ፍጻሜ አሸነፈ። በሸክላ አፈር ሜዳ ላይ ተጫውቶ ድል ሲቀዳጅ የመጀመሪያው ነው። እንደምን አመሻችሁልኛል የተከበራችሁ አድማጮቼ። እነዚህ ቀዳሚ ዜናዎች ናቸው። አብራችሁን ቆዩ። ፍሎይድ ሜይዌዘር ጁኒየር ባሳለፍነው ቅዳሜ ምሽት ላስ ቬጋስ ኤምጂኤም ግራንድ ጋርደን አሪና ውስጥ የተጎናጸፈው ድል 48ኛው ነው። በእነዚያ ሁሉ ፕሮፌሽናል ግጥሚያዎች ደግሞ አንዴም አልተሸነፈም። ሜይዌዘር የወቅቱን በሮኪ ማርሲያኖ የተያዘውን 49-0 ሬኮርድ ለመስበር አልሞ ተነስቷል። ሜይዌዘር ቅዳሜ ዕለት በ12 ዙር ያሸነፈው የፊሊፒንሱን ማኒ ፓኪቶን ሲሆን የሦስቱንም ዳኞች ሙሉ ድምፅ አግኝቷል። ጋዜጠኞች ስለ ዕለቱ ውድድር ሲዘግቡ በውንብድናና የማታለል ጥበብ ገንዘብ የተበላበትና ጊዜን ያባከነ ግጥሚያ ሲሉ ተችተውታል። የእኛው ገዛኸኝ ጽዮን መስቀልም የተጠበቀውንና የተወራለትን ያህል አልነበረም፣ ደብዛዛ ሆኖ ነው ያገኘሁት ብሎኛል። ሁለቱም ተጋጣሚዎች ደግሞ ወደ ሪንጉ የወጣ ነው ሙሉ በሙሉ ዝግጁ ሆነን አልነበረም፣ ጉዳት ነበረብን ብለዋል። በዌልተር ዌይት ሚዛን ሻምፒዮኑ ፍሎይድ ሜይዌዘር ጁኒየር ሁለቱም እጆቼ ተጎድተዋል፣ ቀደም ሲል እንዳልኩት ግን ሁልጊዜም ለማሸነፍ የሚያስችለኝ መንገድ አላጣም ነበር ያለው። ፓኬውም ትከሻውን ተጎድቶ እንደነበር ገልጿል። ወደ መድረኩ ከመግባቱ በፊት 12 ዙር በሄደው ግጥሚያቸው መውደቅና መጣል አልታየም፣ አንዳቸውም ደግሞ ከባድ ጉዳት አልደረሰባቸውም። ሜይዌዘር በማሸነፉ 180 ሚሊዮን ዶላር ይዞ ሄዷል። የላስ ቬጋሱ ሚሊዮነር ቡጥኛ ፍሎይድ ሜይዌዘር ጁኒየር ቅዳሜ ማታም ፈጣንነቱንና ዘዴኛ መሆኑን ጥሩ እንቅስቃሴና ሰንዝሮ ዓላማ የመምታት ችሎታውን አስመስክሯል ተብሎለታል። ከእንግዲህ በኋላ አንድ ሌላ ግጥሚያ አድርጎ ጡረታ እንደሚወጣም ተናግሯል። ቡጢውን በዚሁ ላብቃ። በእግር ኳስ ለሀገር ውስጥና የውጭ ፕሪምየር ሊጎች ውድድር ዜና ወደ አዲስ አበባው ተባባሪ ገዛኸኝ ጽዮን መስቀል አስተላልፋቸዋለሁ። መቀጠል ትችላለህ ገዛኸኝ።
እሺ፣ አመሰግናለሁ ሰለሞን። በኢትዮጵያ ፕሪምየር ሊግ 21ኛው የውድድር መርሃ ግብር ጨዋታዎች በአዲስ አበባና በክልል ከተሞች ትናንትናና ከትናንት በስቲያ ተከናውነዋል። አሰላ ላይ ቅዱስ ጊዮርጊስ ሙገር ሲሚንቶን 2-1 በመርታት የነጥብ ልዩነቱን አሳድጎ መሪነቱን አጠናክሯል። በሁለተኛው ዙር መሻሻል የታየበት ኢትዮጵያ ንግድ ባንክ ትናንት በደደቢት 3-0 ሽንፈት አስተናግዷል። የደደቢት አሰልጣኝ ኢንስትራክተር ዮሐንስ ሳህሌ ስለ ቡድኑ አሸናፊነት እንዲህ ብለዋል።
ጎሎች ልናገባ አይቻልም። የእነሱ ተከላካዮች ላይ ጫና በመፍጠራችን ስህተቶች እንዲሰሩ ሆነዋል። ስለዚህ ያ የተለማመድነው ልምምድ ተውሏል ማለት ነው። እኔ የመጣሁት ውድድር ከተጀመረ በኋላ ነው። ስለዚህ አመት ግዜ አልመጣሁም። ምክንያቱም ስምንት ዘጠኝ ጨዋታ ከተጀመረ በኋላ ስለሆነ የመጣሁት። የእኔ እቅድ ምንድን ነው? ከጌም እየተሻሻልን መሄድ እስከምንችለው ድረስ መሄድ። በአመት እቅድ ስላልመጣው ማለት ነው። እና በዛ መሰረት አሁንም የሚቀጥለውን ጨዋታ የተሻለ እና ከዚህ ደግሞ አሁን ከተጫወት ነው በየጌሙ እየተሻሻል መምጣት አለብን።
ደደቢት በዚሁ በአሸናፊነት ጎዳና ይዘልቃል ብዬ አስባለሁ ብለዋል ኢንስትራክተር ዮሐንስ ሳህሌ። ሆኖም ግን ደደቢት እና ዮሐንስ ሳህሌ ዛሬ ተለያይተዋል። ምክንያት ዮሐንስ ሳህሌ የኢትዮጵያ ብሔራዊ ቡድን አሰልጣኝ ሆነው በመሾማቸው ነው። ኢንስትራክተር ዮሐንስ ከኢትዮጵያ እግር ኳስ ፌዴሬሽን ጋር ለሚቀጥሉት 2 ዓመታት ኮንትራት የተፈራረሙ ሲሆን በቅርቡ ምክትሎቻቸውን መርጠው ለፌዴሬሽኑ እንዲያሳውቁ ተጠይቀዋል። ኢትዮጵያ ቡና በሜዳው በአዳማ ከነማ 1-0 ተሸንፏል። የቡና ነገር ከተነሳ ከክለቡ ተጫዋቾች ይልቅ የክለቡ ደጋፊዎች የተጫዋቾች መኖሪያ ካምፕ ለማሰራት የገንዘብ ማሰባሰቢያ የሩጫ ፕሮግራም አዘጋጅተው 8,000 ተሳታፊዎችን ተካፋይ በማድረግ በስኬት አጠናቋል። ለሌሎች ክለቦችም ምሳሌነቱን አሳይቷል። ወላይታ ዲቻ በመከላከያ 2-1፣ ሲዳማ ቡና በሐዋሳ ከነማ 1-0 ተሸንፈዋል። ሌሎች ጨዋታዎችም ተካሂደዋል። ቅዱስ ጊዮርጊስ በ42 ነጥብ መርቷል። ሲዳማ ቡና በ38 ተከትሏል። ደደቢትና ኢትዮጵያ ንግድ ባንክ 3ኛና 4ኛቸው። ኮከብ ጎል አግቢነቱን ፕሮፌሽናሎቹ ሳሙኤል ሳኑሚ እና ፊሊፕስ ዳውስ በእኩል 14 ጎል በጋራ ይዘውታል። ወደ አውሮፓ የውስጥ ውድድሮች ስንሸጋገር የአውሮፓ ታላላቅ ክለቦች ዓመታዊ ውድድራቸውን ለማጠናቀቅ ጥቂት ጨዋታዎች ቀርቷቸዋል። ሶስት ጨዋታዎች የቀሩት የእንግሊዝ ፕሪምየር ሊግ ቼልሲ የ2014-15 የእንግሊዝ ፕሪምየር ሊግን ሻምፒዮን መሆኑን ትናንት ክሪስታል ፓላስ 1-0 በመርታት አረጋግጧል። ቼልሲ ተከታዮቹን ከ15 ነጥብ በላይ በመብለጡ ከቀሪዎቹ ሶስት ጨዋታ ቢሸነፍም እንኳን በነጥብ አይደረስበትም። የቼልሲ ደጋፊዎችና ቤተሰቦች የዋንጫ ፌሽታውን ትናንት ጀምረውታል። አሰልጣኙ ጆዜ ሞሪንሆም የተናገሩት ተሳክቶላቸው ከዚህ በላይ ምን ደስታ አለ በማለት አስተያየት ሰጥተዋል። ሞሪኖ ከቼልሲ ጋር የእንግሊዝ ፕሪምየር ሊግን ዋንጫ ሲያነሱ የአሁኑ ለሶስተኛ ጊዜ መሆኑ ደግሞ ደስታቸውን እጥፍ ድርብ አድርጎላቸዋል። በሌላ ጨዋታ ማንቸስተር ሲቲ ቶተንሃም ሆትስፐርን፣ ዌስት ብሮም አልቢየን ማንቸስተር ዩናይትድን በተመሳሳይ 1-0 አሸንፈዋል። ሌሎች ጨዋታዎችም ተካሂደዋል። አርሴናል ከሃል ሲቲ ዛሬ ምሽት ከ4 ሰዓት በኋላ ይጫወታሉ። ማንቸስተር ሲቲ እና አርሴናል በእኩል 67 ነጥብ ሁለተኛና ሶስተኛ ደረጃ ቢይዙም አርሴናል ቀሪ ጨዋታዎች ስላሉት ሁለተኛ ሆኖ ለመፈጸም ሰፊ ድል አለው። በ65 ነጥብ አራተኛ የሆነው ማንቸስተር ዩናይትድ በቀጣዮቹ ጨዋታዎችም ይህንን ውጤት ይዞ ለመቆየት እጅግ ፈተናው ቀላል አይሆንለትም። የማንቸስተር ሲቲው አጉዌሮ በ22 ኮከብ ጎል አግቢነቱን ይዟል። ከዚህ ወደ ስፔን ስንሸጋገር ደግሞ በስፔን ላሊጋው የሁለቱ ፈረሶች ማለትም የባርሴሎና እና ሪያል ማድሪድ ትንቅንቅ ተጧጥፎ ቀጥሏል። ባርሴሎና ኮርዶባን እንዳልነበር አድርጎ 8-0 ሲዘርረው ሉዊስ ሱዋሬስ 3፣ ሜሲ እና ኔይማር 2-2 አግብተዋል። ሪያል ማድሪድ ሲቪያን 3-2 በረታበት ጨዋታ ክርስቲያኖ ሮናልዶ 3ቱንም አስቆጥሯል። 4 ጨዋታ በቀረው በስፔን ላሊጋ ባርሴሎና እና ሪያል ማድሪድ በ87 እና በ85 ተከታትለዋል። ኮከብ ጎል አግቢነቱንም ሌላው የሁለቱ ኮከቦች ፍልሚያ ሆኗል። ሮናልዶ በ42 ሜሲ በ40 ተያይዘዋል። በጣሊያን ሴሪያ ጁቬንቱስ፣ በጀርመን ቡንደስሊጋ ደግሞ ባየር ሙኒክ ሻምፒዮንነታቸውን ቀደም ብለው አረጋግጠዋል። ይኸው ነው በእኔ በኩል ሰለሞን፣ አመሰግናለሁ።
በመጨረሻም መስክ ቴኒስ፣ ስኮትላንዳዊው አንዲ ሙሬ የመጀመሪያው በሆነው የሸክላ አፈር ሜዳ ላይ ውድድር ድል የተቀዳጀው በጀርመኑ ፊሊፕ ኮልሽራይበር ላይ ነው። በመስክ ቴኒስ የሻምፒዮና ውድድር 32ኛው ድሉ ሲሆን በዚህ ወር መጨረሻ ለሚደረገው የፍሬንች ኦፕን ያዘጋጀዋል። በሚውኒክ ኦፕን ውድድር የሁለቱ ተጫዋቾች ግጥሚያ በከባድ ዝናብ ምክንያት ተቋርጦ የነበር ሲሆን በዓለም ደረጃው ከመሪዎች ጋር ያለው አንዲ ሙሬ ኮልሽራይበርን ለማሸነፍ 3 ሰዓት ግድም ወስዶበታል። ውጤት 76 57 76 አንዲ ሙሬ በሸክላ አፈር ላይ ውድድር ሲያሸንፍ ፓልማ ላይ እንደ አውሮፓውያን ዘመን አቆጣጠር በ1976 ካሸነፈው ከባስተር ሞትራም ወዲህ የመጀመሪያው እንግሊዛዊ መሆኑ ነው። ጀርመናዊው ኮልሽራይበር በ2007ና 2012 ሚውኒክ ኦፕን አሸናፊ እንደነበር ይታወቃል። በዚሁ ላብቃ አድማጮቼ፣ ሳምንት ሰኞ በተመሳሳይ ዝግጅት እንገናኛለን። እስከዚያው ሰለሞን ክፍሌ ነኝ። ሰላም፣ ደህና ቆዩኝ። ክቡራትና ክቡራን አድማጮች ከሰኞ እስከ አርብ በየዕለቱ ከምሽቱ 1 ሰዓት እስከ 1 ሰዓት ተኩል በ1431 መካከለኛ ሞገድ የሚሰራጨው ይህ የአሜሪካ ድምፅ ራዲዮ ልዩ ፕሮግራም የዛሬው ዝግጅት ተጠናቋል። በመስክና እዚህ ባሉ ዘጋቢዎቻችንና ባልደረቦቻችን ስም የምሰናበታችሁ ሳስተናግዳችሁ የቆየው ሰለሞን ክፍሌ ነኝ። ፕሮግራሙን የመራችልን ጽዮን ግርማ ናት። መልካም ምሽት።
This program has come to you from the Voice of America, Washington.